ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ሄደን ፍሳዬና
ጤና ይስጥልኝ፣ እኔም ሶሎሞን አባተ ነኝ።
ይህን ሰልፍ ያሰብነው በተለያየ ጊዜ የምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው።
ጽዲና አባዲ ትባላለች። ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመቃወም የፊታችን እሁድ መቀለ ላይ ለማካሄድ የታቀደ ሰልፍ ከሚያስተባብሩ ወጣቶች አንዷ ነች። አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት ካልተጠየቀ ሰልፉ አይካሄድም ብሏል። በአብይ ርዕስ ይዘነዋል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል በሚገኙ የከፍተኛ ትምህርት ተቋማት ከተመደቡት 2600 የሚሆኑ የትግራይ ተወላጅ ተማሪዎች 2000ዎቹ ከክልሉ ውጭ በሚገኙ የከፍተኛ ትምህርት ተቋማት እንዲመደቡ መደረጉን የትግራይ ማስ ሚዲያ አገልግሎት ገልጿል። ተማሪዎቹ ወደ ሌሎች ከፍተኛ የትምህርት ተቋማት እንዲመደቡ የተደረገው የትግራይ ክልል መንግስት ባደረገው ጥረት መሰረት መሆኑን ዘገባው አክሏል። የተቀሩት 600 ተማሪዎችም በተመሳሳይ መልኩ በሌሎች ክልሎች እንዲመደቡ ካልተደረገ ሌሎች አማራጮች እንደሚፈለጉ ተዘግቧል። አንዱ አማራጭ በአካባቢያቸው በማታ ትምህርት ቤት እንዲቀጥሉ ጥረት እየተደረገ መሆኑን የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ገብረ መስቀል ካሳይ መናገራቸውን የትግራይ ማስ ሚዲያ ዘገባ ጠቅሷል።
ኬንያ በ15 ሚሊዮን የአሜሪካ ዶላር ያስገነባችውን የባቡር ሐዲድ መስመር ዛሬ አስመረቀች። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ኬንያ ከቻይና በወሰደችው ብድር ያስገነባችውን የባቡር ሐዲድ ትላንት አስመርቀዋል። የባቡር መስመሩ የናይሮቢ ሞምባሳ ቀጣይ ምዕራፍ ሲሆን ኬንያ ከቻይናው ግዢም ባንክ ባገኘችው ብድር ፕሮጀክቱን ገንብታለች። በምረቃው ወቅት ፕሬዝዳንት ኬንያታ የሐዲዱ ግንባታ መጠናቀቅ ለአገሪቱ መዋለ ንዋይ መሻሻል ጉልህ ሚና አለው ብለዋል።
We celebrate laying one of the key cornerstones to Kenya's
ኬንያን ወደ ብልጽግና መካከለኛ ገቢ ያላት ሀገር ለማሸጋገር የማዕዘን ድንጋይ የሆነውን ፕሮጀክት መጠናቀቅ በደስታ እናበስራለን።
የተመረቀው ሁለተኛ ምዕራፍ የባቡር መስመር ዝርጋታ ከኬንያ ዋና ከተማ ናይሮቢ እስከ ናይቫሻ የሚዘልቅ ሲሆን 4 ንዑስ ጣቢያዎች አሉት። ይህ የባቡር መስመር የኬንያ ዋና ከተማ ከአገሩ ሪፍት ቫሊ ክፍለ ግዛት ጠቅላይ ጋር ለማገናኘት የታለመ ሲሆን ወደፊትም ዝርጋታው ሲጠናቀቅ ከምስራቅ አፍሪካ ሀገሮች ጋር ኬንያን ለማገናኘት የታቀደ መሆኑንም የኬንያ መንግስት አስታውቋል። ትላንት በፕሬዝዳንት ኬንያታ የተመረቀው ፕሮጀክት 1.5 ቢሊዮን የአሜሪካን ዶላር ወጪ የተደረገበት ሲሆን የገንዘብ አቅርቦቱን የቻይናው ግዢም ባንክ በብድር ሸፍኖታል። አንዳንድ የሀገሪቱ ዜጎች ፕሮጀክቱ በብድር በመሰራቱ ለሀገሪቱ እድገትን ብሳም ፋይዳ አይኖረውም በማለት ተቻሉ። ኬንያታ ግን የባቡር መስመር በተለያዩ የሀገሪቱ አካባቢዎች መዘርጋት ምጣኔ ሀብት ማደግ አስተዋጽኦ አለው ሲሉ ህዝቡ የባቡር መስመር ዝርጋታውን እንዲደግፍ ጠይቀዋል። በቅርቡ ዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ኬንያ ከቻይና የምትወስደውን ብድር ብዛት እንዲታጤን ማሳሰባቸው የሚታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የቱርክ ፕሬዚዳንት ረጀብ ታይፕ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ዛሬ ግፊት ካደረጉ በኋላ የተኩስ ማቆም ስምምነት መደረሱን ፔንስ አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ የሚታወቅ ነው። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ እና ከዋይት ሀውሱ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራያን ጋር ሆነው በቱርክ መዲና አንካራ ላይ ከሀገሪቱ መሪ ጋር ተነጋግረዋል። ፕሬዚደንት ትራምፕ በሰሜን ምስራቅ ሶሪያ የሚካሄደውን ውጊያ እኛን አይመለከተንም ባሉበት ወቅት ነው ንግግሩ የተካሄደው። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የአሜሪካ ወታደሮች ከጦር ሜዳው መውጣታቸውን በከፍተኛ ድምፅ አውግዟል። ትራምፕ ግን እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገር ረገድ ከአሜሪካ ወታደሮች ጎን ሆነው የተዋጉትን ኩርዶች እነሱም ቢሆኑ መላእክት አይደሉም ሲሉ ማጥላላታቸው ተዘግቧል። ትራምፕ ባለፈው ሳምንት ለኤርዶዋን የላኩት አጭር ደብዳቤ በኩርዶች ላይ ፍጅት ለመፈጸም ጀግንነት አይሰማው ቂል አይሆኑ የሚል እንደነበርና ኤርዶዋን ደብዳቤውን በቁሻሻ ቅርጫት ላይ እንደጣሉት ተዘግቧል።
ዩክሬን ፕሬዚደንት ትራምፕን በፖለቲካ ሊረዳ የሚችል ምርመራ እንድትጀምር ለማድረግ ዲፕሎማቶች ከግል ጠበቃቸው ሩዲ ጁሊያኒ ጋር እንዲሰሩ ፕሬዚደንቱ አዘዋል ሲሉ በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሰንድላንድ ለተወካዮች ምክር ቤት መርማሪዎች ዛሬ ተናግረዋል። ምርመራው የሚካሄደው ፕሬዚደንት ትራምፕን ለመክሰስ የሚያበቃ ጥፋት ሰርተው እንደሆነ ለማጣራት ነው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጸረ ሙስና ምርመራ እንደሚጀምሩ በይፋ እንዲገልጹ ፕሬዚደንት ትራምፕ መፈለጋቸውን ተንተርሶ ሩዲ ጁሊያኒ ጫና ማድረጋቸውን ሶንድላንድ በጽሑፍ ባወጡት መግለጫ አመልክተዋል። ሶንድላንድ በአውሮፓ ህብረት ከፍተኛ ዲፕሎማት ሆነው ከመሾማቸው በፊት ለትራምፕ መመረጥ በርከት ያለ ገንዘብ ሲለግሱ ቆይተዋል። ሚስተር ጁሊያኒ በተለይ ባለፈው የዩናይትድ ስቴትስ ምርጫ ስለተካሄደው የዩናይትድ ስቴትስ ምርጫ ጠይቀዋል። የዲሞክራቶች ብሔራዊ ኮሚቴ ከሶስት ዓመታት በፊት የተጠቀመበት የኮምፒውተር ሰርቨር የት እንዳለ ዩክሬን ታውቅ እንደሆነ ጁሊያኒ ጠይቀዋል። ባሪስማ በተባለው የኢነርጂ ኩባንያ ላይ ምርመራ እንዲደረግ ፕሬዚደንት ትራምፕ እንደሚፈልጉ ሶንድላንድ ለመርማሪዎቹ ተናግረዋል። የቀድሞ ምክትል ፕሬዚደንት ጆ ባይደን ልጅ ሃንተር በባሪስማ ኩባንያ ቦርድ አባል ሆነው ይሰሩ ነበር።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ዶናልድ ትራምፕን ከስልጣን እስከ ማንሳት የሚያደርስ ክስ መመስረት ይቻል እንደሆነ የጀመረውን ምርመራ ከያዙት ቁልፍ ኮሚቴዎች አንዱ የሆነውን የቁጥጥር ኮሚቴ ሲመሩ የነበሩት እውቁ የምክር ቤት አባል ኤሊጃ ካሚንግስ ዛሬ አርፈዋል። ካሚንግስ በ68 ዓመት ዕድሜያቸው ያረፉት ለተራዘመ ጊዜ አድሮባቸው በነበረው የጤና መታወክ ምክንያት መሆኑን ቢሮአቸው ባወጣው መግለጫ አመልክቷል። ዝርዝሩን ትዝታ በላቸው ታቀርበዋለች።
ዜና እረፍቱ ቀጥሎ ይቀርባል።
የሜሪላንድ እንደራሴ ኤላጃ ካሚንግስ በጤናቸው መስተጓጎል ምክንያት ለጥቂት ጊዜ ገለል ብለው ከቆዩ በኋላ ዋሽንግተን ዲሲ ላይ ሊደረግላቸው ከታቀደው ጠለቅ ያለ ሕክምና በኋላ መስከረም ውስጥ ወደ መደበኛው የምክር ቤት ስራቸው እንደሚመለሱ የትውልድ ከተማቸው ጋዜጣ ለሆነው ቦልቲሞር ሰን ተናግረው ነበር። ከረጅም ጊዜ እንደራሴነታቸው በተጨማሪ ካሚንግስ በፕሬዝደንት ትራምፕ ላይ የተከፈተውን ምርመራ ከሚያውት የኮንግረሱ ቡድኖች ቁልፍ የሆነውን የቁጥጥርና የመንግስት ማሻሻያ ኮሚቴ በሊቀመንበርነት ሲመሩ ነበር። የትራምፕ አስተዳደር የያዛቸውን የኢሚግሬሽን ፖሊሲዎች በተለይ በዩናይትድ ስቴትስ በሜክሲኮ ድንበር ላይ እየተካሄዱ ያሉ የመንግስቱን እርምጃዎች በብርቱ በመተቸታቸው ምክንያት ፕሬዝደንት ትራምፕ በተደጋጋሚ በትዊተር ሂሶቻቸው ሲጠርቧቸው እንደነበር ተዘግቧል። ኤላጃ ካሚንግስ የተወካዮች ምክር ቤቱን የተቀላቀሉት በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ ከፍተኛ ትምህርታቸውን ተከታትለዋል። ከሜሪላንድ ዩኒቨርሲቲም በሕግ ተመርቀዋል። እንደራሴ ካሚንግስ በዩናይትድ ስቴትስ የሲቪል መብቶችን ለማሻሻል በብርቱ የጣሩ የመረጧቸውን ሰዎች ሕይወት ለመታደግ አቅማቸውን ለማጠናከር በታማኝነት ያገለገሉ እንደራሴ እንደነበሩ የሕይወት ታሪካቸው ይናገራል። ሚስተር ትራምፕ ካሚንግስን ምህረት የለሽ በጥባጭ ብለዋቸዋል። ትራምፕ በቅርቡ የተወካዮች ምክር ቤቱ አባላት የሆኑ አራት ውህዳን ሴት እንደራሴዎችን በትዊተራቸው ሲወርፉና በወንጀል ወደ ተበከሉ ካሚንስ ለሰጧቸው ብርቱ የተቃውሞ ምላሽ ከተማቸውን ቦልቲሞርን በአይጥ የተሞላና ማንም ሰባዊ ፍጡር ሊኖርበት የማይችል ሲሉ በመግለጽ ትራምፕ ሚስተር ካሚንግስንና የቦልቲሞር ነዋሪዎችን አስቆጥተው ነበር። ዛሬ የካሚንግስ የእረፍት ዜና ሲሰማ ፕሬዝደንቱ ያስተላለፉት መልእክት በእጅጉ የተለሳለሰ ነበር። እንዲህ አሉ ትራምፕ።
የእኒህ እኔ ራሴ አይቻለሁ። በያቅጣጫው በየመስኩ ያሉና ስራና ድምጻቸውን ለመተካት የማይቻል ሳይሆን ቢቀር እንኳ እጅግ የከበደ ይሆናል።
በካሚንግስ ህልፈት እጅግ ማዘናቸውን ፈጥነው ከገለጹና የልብ ስብራት ነው ካሉት የዴሞክራቲክና ሪፐብሊካን ፖለቲከኞች መካከል የቀድሞ ፕሬዝዳንት ባራክ፣ የህግ መወሰኛው መሪ ሚች ማኮነል፣ የህግ መምሪያው አፈ ጉባኤ ናንሲ ፖሎሲ፣ ወዳጅና ባልደረባቸው አደም ሺፍ ጥቂቶቹ ናቸው። የብርቱ ስራ የስነ ምግባርና የሞራል ዋልታና ኮከብ ብለዋቸዋል እንደራሴ ኢላጃ ካሚንግስን ብዙዎቹ።
እንግሊዝ ከአውሮፓ ህብረት የተያለባቸው ጉዳዮች ላይ እንዲያተኩር ሲባል ፓርላማው የሀገሪቱን ከአውሮፓ ህብረት መውጣት በመጪው ቅዳሜ ማከናወን አለበት ሲሉ በትዊተር አሳስበዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ጃን ክላውድ ጃንከር በበኩላቸው ዛሬ በትዊተር ባስተላለፉት መልእክት ፍላጎት ካለ ስምምነት ይኖራል፣ ዛሬ አሸንፈናል ብለዋል። ሁለቱም ወገኖች መቆየታቸው ይታወቃል። የዜናው ሰዓት አበቃ። በ30ና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ጥቅምት 6 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ማግኘት ትችላላችሁ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ይተላለፋል። በኢትዮጵያ በህገወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ሕግ ተዘጋጅቶ ረቂቁ መጠናቀቁን የፌዴራል ጠቅላይ አቃቤ ሕግ አስታውቋል።
በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የህግ ማዕቀፍ የተሻለ ሁኔታ፣ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው።
የፌዴራል ጠቅላይ አቃቤ ሕግ የኮሚዩኒኬሽንስ ዳይሬክተር አቶ ዝናቡ ቱኑ ናቸው የሰማችኋቸው። በምሽቱ ዝርዝር ያለ ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ ክልል በሴቶች ላይ የሚደርሰውን ጥቃት ለመቃወም በቀጣዩ ወይም የፊታችን እሁድ መቀሌ ከተማ ላይ የታቀደው ሰላማዊ ሰልፍ የከተማው አስተዳደር ከልክሎናል ሲሉ አዘጋጆቹ ተናግረዋል። ይህም መንግሥት የሴቶች ጥቃትን ለመከላከል ዝግጁ እንዳልሆነ ማሳያ ነው ብለዋል አዘጋጆቹ። የከተማው አስተዳደር በበኩሉ ሰላማዊ ሰልፉ እንዲካሄድ ኃላፊነት የሚወስድ ተቋም ሊኖር ይገባል ነው ያልነው እንጂ አልከለከልንም ብሏል። ሙሉጌታ ጽባህ ተጨማሪ አለው።
ጽዴና አባዲ ሰላማዊ ሰልፉን ከሚያስተባብሩ 12 ወጣቶች አንዷ ናት። በክልሉ በተለያዩ አካባቢዎች በየጊዜው ጾታዊ ጥቃት በተደጋጋሚ ይፈጸማል ብላለች። ይህ ድርጊት እንዲቆምና ጥቃቱን የፈጸሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ ድምጻችንን ለማሰማት ነው ሰልፉን ያዘጋጀ ነው ብላለች። 12 ሰዎች ሰልፉን ለማስተባበርና ኃላፊነት ለመውሰድ ተዘጋጅተን ለመቀለ ከተማ አስተዳደር በፊርማችን አሳውቀናል ያለችው ጽዴና፣ አስተዳደሩ ግን ኃላፊነት የሚወስድ ማህተም ያለው ድርጅት እንጂ እናንተ እንደግለሰብ አትችሉም ብሎ መብታችንን ከልክሎናል ብላለች። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተወሰነ አይደለም ስትል ያስተዳደሩን መልስ ተቃወማለች።
ይሄን ሰልፍ ያሰብነው በተለያየ ጊዜ ምንሰማው ብዙ ሴቶች ላይ የሚደርስ ጥቃት ስላለ ነው። መንግስትም ህዝብም ይሄንን ለመቃወም ይሁን ለማቆም ብዙ ሲሰራ ስላላየን ህዝቡንም መንግስትንም ሚዲያውንም ሁሉም ኢንቮልቭድ የሆኑ ፓርት ኦፍ ሶሳይቲ ምላሽ መስጠት አለባቸው፣ መቆም አለበት ይሄ ጥቃት በሚል ነው ሰልፉን ለማዘጋጀት ያሰብነው።
ሰልፉን ከሚያስተባብሩ አንዱ ፍቅር አሸብር የተባለ ወጣት በበኩሉ መንግስት ይህን ጾታዊ ጥቃት ለመቃወም በቀጣይ እሁድ በመቀለ ከተማ የተጠራውን ሰልፍ መከልከሉ ለጥቃቱ ትኩረት እንዳልሰጠው ማሳያ ነው ብሏል። ይህን ጥቃት የመንግስት መሪዎች ሳይቀር እየፈጸሙት ነው በማለት ተናግሯል።
በትግራይ ውስጥ ብዙ ኢፍትሃዊ የሆኑ ነገሮችን ይደረጋሉ። ባለስልጣኖች ስልጣኖችን ከላድርገው ብዙ ነገሮችን ይጠቀማሉ። ይህን ነገር ዝም ከተባለ ህጉ በትክክል ኤክሰርሳይዝ ካልተደረገ ያንዳንዱ ቤት የሚያንኳኳ ይሆናል እና ወንጀለኞቹን ቅጣታቸውን እንዲያገኙ ሴቶቹን ደግሞ እንባቸውን እንዲጠበቅላቸው ከጎናቸው ሆነን እንድንሰለፍ ለማሳየት ነበር ተሰባስበን የወጣ ነው።
የመቀለ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ ግርማይ ተስፋይ ሰልፉን አልከለከልንም፣ ነገር ግን ሰላማዊ ሰልፍ ለማካሄድ የተለመደው አሰራር ህጋዊ ማህተም ያለው ድርጅት ኃላፊነት እንደሚወስድ ማሳወቅ ሲችል ነው ብለዋል። ተከልክለናል የሚለውን ስህተት ነው። ይገባችኋል ወይም አይገባችሁም አልተባሉም። ስርዓቱን አሟልታችሁ ኑ ነው የተባሉት። ሰልፍ እናካሄዳለን ስለ የሴቶች ጥቃትና ከሱ ጋር በሚተሳሰር ጉዳይ አሉን። እኛ ደግሞ እንድንፈቅድላችሁ ፕሮቶኮል የሚያሟላ ደብዳቤ ይዛችሁ ኑ፣ የትኛው ድርጅት እንደወከላችሁም በዛ መንገድ ኑ ነው ያልናቸው እንጂ ይገባችኋል ወይም አይገባችሁም ወደሚል ጉዳይ አልገባንም። የተወሰኑ ልጆች ናቸው ተፈራርመው ተሰባስበን መጥተናል ያሉት። ሁሉም ተሰባስቦ ለመጣም ዝም ብለህ አታስተናግድም። በቃ ኃላፊነት መውሰድ ያለበት ተቋም መኖር አለበት ነው ያሉት። ሰላማዊ ሰልፍ ለሁሉም ዜጎች የተሰጠ መብት እንጂ ለድርጅቶች ብቻ የተሰጠ አይደለም ብሏል። ቅሬታ አቅራቢዎችና ምን መልስ አለዎት ብለን ስንጠይቃቸው እስካሁን የተለመደውና የመጣንበት መንገድ ህጋዊ ማህተም ባለበት ጥያቄ ለሚያቀርቡ ድርጅቶች ነው ሰልፍ የሚያካሂዱት፣ ከዚህ ውጭ ግን በቀጣይ ልንማርበት የሚገባ ነገር ካለ እንማርበታለን ብለዋል። ባለፈው ሳምንት በትግራይ ሰሜናዊ ምዕራብ ዞን አድዳዕሮ ከተማ አንድ የፖሊስ አባል ብዙ ሴቶች በተለያዩ ጊዜያት ደፍሯል ተብሎ ክስ ቀርቦት ነገር ግን በ6000 ብር ዋስ በመለቀቁ የከተማዋ ነዋሪዎች የተቃውሞ ሰልፍ ወጥተው ነበር። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
አመሰግናለሁ ሙሉጌታ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአፋር ክልል አፋምቦ ወረዳ ኦብኖ አካባቢ በቅርቡ በንጹሐን ዜጎች ላይ የደረሰውን ግድያ እናወግዛለን የሚሉ የክልሉ ነዋሪዎች ትናንትና ዛሬ የክልሉን ርዕሰ ከተማ ሰመራን ጨምሮ በብዙ ከተሞች ውስጥ ሰልፍ አካሂደዋል። መስፍን አራጌ ዝርዝሩን ይዟል።
ሰልፈኞቹ ካለፈው አንድ ዓመት ወዲህ የታጠቁ ኃይሎች በንጹሐን ዜጎች ላይ የሚያደርሱት ጥቃት እየተባባሰ ቢመጣም መንግስት ተገቢውን ጥበቃ አላደረገልንም ሲሉ ይወቅሳሉ። በቅርቡም ኦብኖ አካባቢ ላይ የደረሰው አሳዛኝ ክስተት የዚሁ ውጤት እንደሆነ ይናገራሉ። የትዕይንተ ህዝቡ አስተባባሪ አቶ ሁሴን ኮላይታ፣
ዛሬ ሰላማዊ ሰልፍ እንድንወጣ ዋና ምክንያት የሆነን በተለይ ባለፉት አንድ ዓመታት ውስጥ ለውጡ ከመጣ በኋላ ስፔሻሊ በእኛ ክልል ላይ በኢሳ ማህበረሰብና በአፋር ህዝብ መሀል ላይ የሚፈጠሩ የተለያዩ ችግሮች ነበሩ። እነሱን አስመልክቶ ብዙ ጊዜ በተደጋጋሚ መንግስትም ጥያቄ አቅርበናል፣ ሰላማዊ ሰልፎችም ወጥተናል። የክልሉ መንግስትም ያውቃል፣ የፌዴራል መንግስትም የሚያውቀው ጉዳይ ነው። ይሄ ጉዳይ ግን ተባብሶ ምንም መፍትሄ ሊያገኝ አልቻለም። 11 ወራት በሙሉ ማለት ነው። ይባስ ብሎ ባለፈው ቅዳሜ ማታ ላይ ሰርገው በመግባት በተለያዩ ሽብሮችን በመፍጠር ህጻናት፣ ሴቶችና አዛውንቶች ላይ ለ16 ሰዎች ህይወት ህልፈት ምክንያት የሚሆን ጥቃት አድርሰውብናል ማለት ነው። ይህ ደግሞ የሆነው በተደራጁ ቡድኖች አማካኝነት ነው።
በፌዴራሉ ሚኒስትር በኩል የተሰጠውን መግለጫ ቅሬታ አሳድሮብናል ብለዋል።
ማህደር እባላለሁ። እዚሁ ሰመራ አካባቢ ነዋሪ ነኝ። ዛሬ ሰልፍ ላይ የተገኘው ይሄ ጦርነት ከጀመረ አሁን አመት ሊሞላው ነው። አሁን ነው የሚዲያ ሽፋን ያገኘው እንጂ እና አሁን አንድ አመት ሙሉ ዝም ተብለን ምንም መፍትሄ ሳይሰጠን ህፃናት እየተጨፈጨፉ ለማየት እንኳን በሚከብድ ሁኔታ ማለት ነው። ነገር ግን ከዛሬ ድረስ ዝም ተብሎ አሁን ገና ለገና የሶማሌ መንግስት ገባ መታወቂያ ያዝን ብለን እንደዛ ስላለን ብቻ ሀሰት ነው ብሎ ያንን ወረራ ለማስተባበል ከኛ ጉዳት የበለጠ ያንን ለማስተባበል ስማረቱ ፌዴራል መንግስት በጣም ተሰምቶናል።
አሁን ለምሳሌ የጅቡቲ መንግስት ነው ሲባል የጅቡቲ መንግስት ኢትዮጵያ ላይ ጦርነት እንደማያውጅ ይታወቃል። ነገር ግን ግለሰቦች፣ ቡድኖች አንድ ላይ በመሆን በመደራጀት በመደጋገፍ ይህንን ነገር እያደረጉ ይገኛሉ ማለት ነው።
አብዱ አሊ ይባላል ከሰመራ። ባለፈው ኦብኖ በሚትባል አካባቢ ላይ በአሸባሪዎች የተፈጸመ ጥቃት ነበረ፣ ህጻናትና ሴቶች አዛውንቶች የሞቱበት። ያንን ሂደት በጣም በሚገርም ሁኔታ የሀገር መከላከያ ሰራዊት ምንም አይነት ነገር እንዳልተፈጠረ በሚዲያ በመናገሩ ያንን ረን ነው የውጭ ሀገር ጣልቃ ገብነት እየታየ ነው።
ስፔሻሊ ፌዴራል መንግስት የሚያውቀው ጉዳይ ስለሆነ አስቸኳይ የሆነ ና አልባት እንዲሰጠን ነው በዚህ ጉዳይ ላይ የምፈልገው። ስፔሻሊ ሶስት ቀበሌዎች አሉ። በዚህ በሶስት ቀበሌዎች መሀል ላይ የኢሳ ማህበረሰብ ና የአፈር ማህበረሰብ የሚኖርበት፣ በዛ ላይ ኢትዮጵያውያኖች በአጠቃላይ የአፈር ማህበረሰብ እንደፈለገ እንደ ልቡ መንቀሳቀስ አልቻለም። ስለዚህ መንገዱን ከጦርነት ቀጠና ውጭ አድርገው ሰላማዊ መንገድ እንዲሆንና ማህበረሰቡ ለተለያዩ ቡድኖች የሚፈጥሩት ችግር ስለሆነ ይህ መፍትሄ እንዲያገኝ ነው እኛ የምንፈልገው ማለት ነው።
መዳረሻቸውን ወደ ሰመራ ስቴዲየም ያደረጉት ሰልፈኞች ለደም አፋሳሽ ግጭቱ በር ከፋች የሆነው የአፋር ሶማሌ የወሰን ማካለል ስራ በአጭር ጊዜ እንዲጠናቀቅ፣ በአፋር አርብቶ አደር ላይ ከውስጥም ከውጭም በሚቃጡ የሽብር ተግባር ውስጥ የተሳተፉ አካላት ለህግ እንዲቀርቡ፣ የአገር መከላከያዊ ተላወጣው መግለጫ ይቅርታ እንዲጠይቅና ለክስተቱ በሚመጥን መልኩ እርምት እንዲያደርግ የሚያሳስቡ መልእክቶች ተላልፈዋል። በስቴዲየሙ ላይ የተገኙት የክልሉ ሲቪል ሰርቪስ ምክትል ቢሮ ኃላፊ አቶ ረሺድ ሳሊህ ወጣቱ አንድነቱን ጠብቆ እንዲቆይ፣ የፌዴራሉ መንግስትም ግልጽ አቋም በመውሰድ የመፍትሄ አቅጣጫ እንዲያስቀምጥ ጠይቀዋል። የኢትዮጵያ ህዝብ በአፋር ህዝብ ላይ እየደረሰ ያለውን በደል በመረዳት ከጎኑ እንዲቆምም ጥሪ አስተላልፈዋል። በአባላ፣ በራህ፣ ኩነባ፣ መጋሌ እና ሌሎች ከተሞች ተመሳሳይ መልእክት የተስተጋቡበት ትዕይንተ ህዝብ ተካሂደዋል። ይህ በእንዲህ እንዳለ የአፋር ህዝብ ፓርቲ በክልሉ ወቅታዊ ጉዳይ ለአሜሪካ ድምፅ አስተያየቱን ሰጥቷል። ከፓርቲው ሊቀመንበር ዶክተር ኩንቴ ሙሳ ጋር የአፍታ ቆይታ ነበረኝ።
ይህ ሰላም እንዴት ይምጣ? በቅድሚያ የክልሎቹ ወሰን የት ነው የሚለው ነው ትልቁ ጥያቄ። መሬት ለሁለቱም ህዝብ የሞትና የሽረት ጉዳይ ነው። ሁለተኛ ደግሞ ይሄ የመሬቱ ሁኔታ አሁን ያሉበት ከተማ ሁኔታ የአፋር ህዝብ በሁለት አጣብቂኝ ውስጥ ነው ያለው። በቅድሚያ በዚህ የነበረበት የአዋሽ ወንዝ ዳርቻ በመንግስት ለልማት ተብሎ ለብዙ ትላልቅ እርሻዎች ተወስደዋል ያከባል። ከዛ በኩል ደግሞ እየተገፋ ነው። አዋሽ አካባቢ ያለው አብዛኛውን ነዋሪ ብትጠይቀው የተወለደው ሰላም መጀመሪያ ከየት ይጀምር ቢባል መጀመሪያ የእውነቱን ይነጋገሩ እነዚህ ሁለቱ ማህበረሰብ ማን ማንን ገፋ፣ የት ማን ነበረ፣ በህይወት ያሉ ሰዎች አሉ፣ የመንግስት መረጃዎች አሉ በሁለቱም በኩል። ስለዚህ በዛ በኩል ከተኬደና ይሄ የድንበሩ ሁኔታ ከተቋጨ እኔ በአፋርና በኢሳ መካከል እንደው የማያልቅ የማይቆም ጦርነት ይኖራል ብዬ አላውቅም።
አካባቢው ከሀገር አልፎ ለአፍሪካ ቀንድ ሰላም ከሚጫወተው ቁልፍ ሚና አንጻር ተገቢው ትኩረት ሊያገኝ እንደሚገባም ያስገነዝባሉ።
አሁን የሚያጋድላቸው የፖለቲካ አጀንዳ ነው። በሶማሌና በአፋር መካከል ደግሞ ሰላም ካልመጣ የኢትዮጵያ ሰላም የሚባል ነገር አይኖርም። ምክንያቱም የአካባቢ ከሀገር አልፎ ድንበር ተሻጋሪ ህዝብ ነው። በሶማሌም አለ፣ በጅቡቲም አለ፣ በኤርትራ አለ፣ በኬንያ አለ። ስለዚህ የቀጠናውን ሰላም መረበሽ የሚችል ነው እና አንደኛው ችግር ብዙ ተዋናኞች ያሉበት ነገር ነው። ይሄ ተዋናኞቹ ብዙ ስለሆኑ እኛ የምንለው ጦርነት አያዋጣም፣ ህዝቡ ሳይሆን ሌላ የፖለቲካ አጀንዳ የሚያራምዱ አካላት ስላሉ ነው ብለን ነው የምንገምተው።
የኢኮኖሚ ጥያቄዎችን መመለስና የህግ ተጠያቂነትን ማስፈን ሌላው ትኩረት የሚያሻው ተግባር እንደሆነ አስገንዝበዋል።
ያ አካባቢ አብዛኛው በጣም ድሃ ህዝብ ስለሆነ መሰረተ ልማት ይስፋፋ። እነዚህ ሁለት ክልሎች እኮ ከተባበሩ ብዙ ነገር የአፍሪካን ቀንድን መቀየር የሚችሉ ናቸው። መሰረተ ልማት፣ የጋራ ፕሮጀክቶች እዛ አካባቢ ቢደረግ። ሁለተኛው ደግሞ እስካሁን ድረስ በሚደረጉ የሰብአዊ መብት ጥሰቶች ለዚህ ጉዳይ ተጠያቂ የሚሆን ሰው አለመገኘቱ ነው። ተጠያቂነት ይኖር።
በተመሳሳይ ሁኔታ የአፋር ህዝብ ፍትሐዊ ዴሞክራሲያዊ ፓርቲ ዛሬ ያወጣውን የአቋም መግለጫ ለአሜሪካ ድምጽ ሬዲዮ በግልባጭ አስታውቋል። በዚያድ ባሬ የተጠነሰሰውን ታላ ታላቋን ሶማሊያ የመመስረት ህልም አውን ለማድረግ ተደጋጋሚ ጥቃት በአካባቢው ንጹሃን ላይ እየደረሰ ነው ያለው መግለጫው ድርጊቱን አውግዞ መንግስት የአካባቢውን ጸጥታ የማረጋጋት ኃላፊነቱን እንዲወጣ ጠይቋል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌና መሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። ለቀሪው የስርጭታችን ክፍለ ጊዜ ቆንጅታየ አብራን ታመሻለች።
እንደምን አመሻችሁ። ወደ ምሽቱ ቀጣይ ዘገባዎች ይሆናል የምናልፈው። በቅድሚያ እንደምናመሻችሁ አድማጮች፣ የደቡብ ኢትዮጵያ ክልል ምክር ቤት አባላት በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታ አሰምተዋል። የክልሉ ምክትል ፕሬዚደንት አቶ ርስቱ ይርዳው በሰጡት ቃል ራስን በራስ ካላስተዳደርኩ በሚል ሰበብ የሚነሱ የመዋቅር ጥያቄዎች የክልሉን ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ረብ የለም ብለዋል። ከትናንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ ውሏል። ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በደቡብ ክልል በ2011 ዓ.ም ከ11 በላይ ዞኖች በክልል ለመደራጀት በርካቶችም በዞን መዋቅርና አንዳንዶች ደግሞ በወረዳና በልዩ ወረዳነት ለመተዳደር ለክልሉ ምክር ቤት ጥያቄ አቅርበዋል። ይህ ስሜትም ሰሞኑን የተካሄደ ባለው ጉባኤም በስፋት ተንጸባርቋል። የክልሉ ምክር ቤት የህዝብ እንደራሴዎች በክልሉ ለሚነሱ የመዋቅር ጥያቄዎች የክልሉ መንግስት ምላሽ መስጠት አልቻለም ሲሉ ቅሬታቸውን አሰምተዋል። መንግስት ለሚነሱ ጥያቄዎች ምላሽ መስጠት አለመቻሉ ለሰላም እጦት ምክንያት የሆነ ናቸው ሲሉም ተናግሯል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳ ምላሽ ሲሰጡ ራስን በራስ ካላስተዳደርኩ በሚል ሰው የሚነሱ የመዋቅር ጥያቄዎች የክልሉን ህዝብ ሰላም ነስቶ ማህበራዊና ኢኮኖሚያዊ ቀውስ አስከተለ እንጂ በህዝቡ ኑሮ ላይ ያመጣው ምንም ረብ የለም ብሏል።
መዋቅር ሲመጣ ጥቂቶች ወንበር ይሞቀናል እንጂ ህዝብ እውነቱ ለመናገር ህዝብ የሚያገኘው ቤሳ ቤስት የለም።
በጥያቄው እንጠቀማለን ብሎ የሚያስቡ የመንግስት ስራ ኃላፊዎች፣ ግለሰቦችና ባለሀብቶች የሚያሰሩት ስራ ነው። የህዝብ ጥያቄ ውሃና መንገድ ነው ብሏል።
የህዝብ ትክክለኛ ጥያቄ ልጆቹን ማስተማር ነው፣ ህይወቱ ማሻሻል ነው። እየሆነ ያለው የመዋቅር ጥያቄ ካልተመለሰልን ሞተን እንገኛለን አስተሳሰብ ፕሮፓጌት ይደረጋል። በዚህ ምክንያት የዜጎቻችን ህይወት አጥተናል፣ ንብረት ወድመዋል፣ ክልላችን ኪዮስ ውስጥ ገብተዋል።
የተፈቀደላቸውም አዳዲስ መዋቅሮች መቋቋም አልቻሉም ብሏል ምክትል ርዕሰ መስተዳድሩ።
26 ቢሊዮን ብር ፕሮጀክቶች እንዲካሄዱ በ2011 ቀረበ ለፋይናንስ ቢሮ። ሁሉም ሴክተር እዚህ ዞን ላይ እዚህ ወረዳ ላይ የውሃ ችግር አለ፣ የመንገድ ችግር አለ፣ የጤና ችግር አለ፣ የቴክኒክና ሙያ ችግር አለ። ሁሉም ሴክተር የህዝቡን ችግር አድሬስ ለማድረግ 26 ቢሊዮን ብር በጀት ጠየቀ። እኛ መመደብ የቻልነው ግን 4 ቢሊዮን። ሁሉም ወረዳ የበጀት ችግር አለብኝ ይላል፣ ደሞዝ ችግር አለብኝ ይላል። አዲስ የተቋቋሙ ዞኖች፣ ወረዳዎች መቋቋም አልቻሉ። ወረዳ ባደራጀን ቁጥር በ500-600 በላይ የሚሆኑ ሰዎች ይቀጠራሉ፣ ቢሮ ቁጭ ይላሉ፣ ደሞዝ ይበላሉ። አስተማሪ ግን የለም። ልጆቻችን የሚያስተምራቸው አጥተዋል። ስታነሱት እንደነበረው የትምህርት ጥራቱ ወድቋል። ለአስተማሪዎች ስልጠና የሚሰጥ የለም። ለትምህርት ቤቶች ብሎክ ጋራንት የሚሰጥ የለም። ትምህርት ቤቶች አካባቢ የዕለት ጉርስ መብላት ያልቻሉ መቅመስ ያልቻሉ የትምህርት ቤት ምገባ ማካሄድ አልተቻለም። ቀልባችን መሰብሰብ ያለብን ይመስለኛል። ስለዚህ የመንግስትን የመምራት ኃላፊነት መደማመጥ ከሌለ ኪዮስ ነው የሚፈጠር።
ይህንን ተከትሎ የተስፋፋው ስርዓት አልበኝነት አላስፈላጊ ዋጋ አስከፍሎናል ያሉት ምክትል ርዕሰ መስተዳድሩ መነጋገርና መወያየት ለሁሉም ይበጃል፣ በሰከነ ልቦና እናስተውልም ብሏል።
ምንም አይነት ጥያቄ ይኑር እንዴት ቢሆን ይሻላል፣ ምን አይነት ለህዝብ ምን አይነት ጥቅም ያመጣል፣ እንዴት እናደርገው ብሎ መናበብ ነው የሚያስፈልገው። እስቲ ረጋን በል እንደማመጥ እንስከን። ስለዚህ ሰክነን አየት አድርገ ነው ምን እየሆን ነው፣ እውነት ይጠቅማል ወይ፣ እውነት የህዝባችን ህይወት ይለውጣል ወይ። ደቡብ ክልል ጉባኤ ለመጥራት ስጋት ሆነ። ለምን ጉባኤ ብንጠራ ይኸው ዛሬ እንደተነጋገር ነው ስለ መንገዳችን፣ ስለ ውሃችን፣ ስለ ልማታችን ነው የምንነጋገረው። ስጋት ሆነ። የክልል አመራር በየዞኑ ሄዶ ለመደገፍ ስጋት ሆነ። ባለሙያ ሄዶ ለመደገፍ ስጋት ሆነ። አንድ ቦታ ሄጄ ቦታውን ማንሳት አልፈልግም፣ መንገዱንም አንሰራው ነበረ ጸጥታ አለ ወይ ተባለ። ፌዴራሎች መንገድ ለመስራት ስጋት ሆነ። እኛው ነው ራሳችንን እያጠፋን ያለን። ስለዚህ የሰላሙ ጉዳይ ይብቃ ልንለው ይገባ። አርሶ አደሩ ከስራው ተነቅሎ እኮ ሲመላለስ ነው የሚውለው። መንግስት ተቋማት ውስጥ አስተዳደር እኔ ጋር የሚመጣው መዓት ነው። ብሔረሰብ መሆን አብሮ እንዳንኖር የሚከለክል ነገር የለም። ዓለም ወደ አንድ እንቀራረብ ሲል እኛ ደግሞ ወደ ልዩነት እንምጣ እያለን፣ ወደ መበታተን መንገድ እንሄድ እያለን። ስለዚህ የክልሉ መንግስት ጋር ተናበን እንስራ። የሚጠቅመውን መንገድ በጋራ ቁጭ ብለን እንምከር። የሚደበቅ ነገር የለውም። ከልካይም ሰጪም የለም።
ከዚህ ጋር በተያያዘ በክልሉ የተፈጠረው ሁከትና አለመረጋጋት ሀገርን የመምራት ተልእኮ የነበረው ክልል ራሱን ችሎ መቆም አቅቶት እየተንገዳገደ ይገኛልም ነው ያሉትም። በክልሉ የሚነሱ ጥያቄዎችን ለመመለስ እንዲያመች የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን በምሁራን ጥናት ማሰራቱ የሚታወስ ሲሆን አብሮ መቀጠል ቢያንስ ክልሉን በአራት አዳዲስ ክልሎች ማዋቀርና ካለው ሀገራዊ ሁኔታ አንጻር ጉዳዩን ማቆየት የሚሉ ሶስት የተለያዩ አማራጮችን ጥናቱ አመልክቶም ነበር። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ አሉ ያሉትን የአስተዳደር ችግሮችን ለማረም የክልሉ መንግስት ጥረት እያደረገ መሆኑን ተናግረው የክልሉ ህዝብና የምክር ቤት አባላት ከጎናችን ቆሙ ሲሉም ተማጽነዋል። ከትላንት በስቲያ የተጀመረው የክልሉ ምክር ቤት ጉባኤ ዛሬም ቀጥሎ የዋለ ሲሆን ነገ የተለያዩ ውሳኔዎችን በማሳለፍ ይጠናቀቃል ተብሎ ይጠበቃል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስን ኃይሎች ከሰሜን ምስራቅ ሶሪያ እንዲወጡ ፕሬዚደንት ዶናልድ ትራምፕ የወሰዱት ውሳኔ ከትናንት በስቲያ ረቡዕ በዩናይትድ ስቴትስ የተወካዮች ምክር ቤት የሁለቱም ፓርቲዎች አባላት ዘንድ በብርቱ ተወግዟል። የአሜሪካውያኑን ወታደሮች መውጣት ተከትሎ ቱርክ ዩናይትድ ስቴትስ በአካባቢው ከእስላማዊ መንግሥት አሸባሪዎች ጋር ስትዋጋ ቁልፍ አጋሮቿ በነበሩት የሶሪያ ኩርዶች ላይ ወዲያውኑ ጥቃት ከፍታለች። የፕሬዚደንቱን እርምጃ የሚያወግዘውን ውሳኔ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ድምፅ ደግፈውታል። ቱርክ ሰሜን ሶሪያ ውስጥ ድንበር ዘልቃ የምታካሄደውን ጦርነት እንድታቆም እየጠየቅኩ ነው ብለዋል። ዝላቲት ሳሆት ኮክ ያጠናቀረችው ዘገባ አለ፣ ቆንጅታዬ ታቀርበዋለች።
ሚስተር ትራምፕ ትናንት ረቡዕ ለጋዜጠኞች በሰጡት ቃል ወታደሮቻችንን እንዲመለሱ ያደረግኩበት ምክንያት በምረጡኝ ዘመቻዋል።
It's time to bring our soldiers back home. That's the way it is. We've had no soldiers injured or hurt.
ወታደሮቻችን መመለስ አለባቸው። በቃ ያ መሆን ያለበት ነገር ነው። እኛ አንድም ወታደር አልቆሰለብንም፣ አልተጎዳብንም። ምክንያቱም ፕሬዚደንቱ እኔ ነኛ። እኛ እኮ ነን አዛዦቹ። ያንን
ጣይብ ኤርዶዋን ጋር በቴሌፎን ሲነጋገሩ ቱርክ ሰሜን ሶሪያን እንድትወር ይሁንታ የሰጡ እርስዎ ኖት የሚሉትን ውንጀላዎች ግን ፕሬዚደንቱ አይቀበሉም።
I wrote a letter right after that conversation, a very powerful letter. There was never given a green light.
ከተነጋገርን በኋላ ወዲያውኑ በጣም ጠንካራ ደብዳቤ ነው የጻፍኩት። ፈጽሞ ይሁን ቀጥሎ የተባሉት ነገር የለም።
ይህ በዚህ እንዳለ በምክትል ፕሬዚደንት ማይክ ፔንስ የተመሩ ልዑካን የቱርኩ ፕሬዚደንት ኤርዶዋንን ሰሜን ሶሪያ ውስጥ ተኩስ አቁም ስምምነት እንዲያደርጉ ለማግባባት አለዚያ ደግሞ ዩናይትድ ስቴትስ ብርቱ ማዕቀብ እንደምትጥል ሊያስጠነቅቁ ወደ አንካራ ተጉዘዋል። የቱርኩ ፕሬዚደንት ጣይብ ኤርዶዋን በሰሜን ሶሪያ ባሉት ኩርዶች ላይ የከፈቱትን ጥቃት እንዲያቆሙ ማይክ ፔንስ ዛሬ ግፊት ካደረጉ በኋላ በደረሰን ዜና መሰረት የተኩስ ማቆም ስምምነት መደረጉን ፔንስ ራሳቸው አስታውቀዋል። ኤርዶዋን ጥቃት የከፈቱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሞላ ጎደል ሁሉም የአሜሪካ ወታደሮች ከጦር ግንባሩ እንዲወጡ ካዘዙ በኋላ መሆኑ ይታወቃል። ፔንስ ከውጭ ጉዳይ ሚኒስትር ማይክ ፖምፔዮና ከዋይት ሀውስ የብሔራዊ ጸጥታ ጉዳይ አማካሪ ሮበርት ኦብራን ተወያዩት። ይሁን እንጂ ማዕቀብ እንጥላለን የሚለው ማስፈራሪያ በቱርክ የሚደገፉት ኃይሎች የያዙትን ደም ማፋሰስ ማስቆም ማስቻሉን የዩናይትድ ስቴትስ ምክር ቤት አባላት ይጠራጠራሉ። የትራምፕ ደጋፊው ሪፐብሊካን ሴኔተር ሊንዚ ግራም የዩናይትድ ስቴትስ ወታደሮች ሲወጡ በተፈጠረው ክፍተት የዩናይትድ ስቴትስ ጠላቶች ዘው ብለው ገቡበት ብለዋል።
Russia and Iran are not our friends. They will not protect American interests.
ሩሲያና ኢራን ወዳጆቻችን አይደሉም። የአሜሪካን ጥቅሞች አያስከብሩም። ለኛ ወዳጆቻችን ኩርዶች ናቸው። እነርሱን ነው ጥለናቸው የወጣ ነው።
ትናንት የዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝደንት ትራምፕን እርምጃ የሚያወግዘውን ውሳኔ 354 ድጋፍ 60 ተቃውሞ በሆነ ከፍተኛ የድጋፍ ድምፅ አሳልፎታል። ከድምፅ አሰጣጡ በኋላ ሚስተር ትራምፕ በዋይት ሀውስ የሁለቱም ፓርቲዎች ተወካዮች አነጋግረው ነበር። ይሁን እንጂ ዲሞክራቶቹ ስብሰባውን ጥለው ወጥተዋል። ብዙዎች እንደሚናገሩት ዲሞክራቶቹ የወጡት ፕሬዝደንቱ ዋናዋን ዲሞክራት አፈ ጉባኤ ናንሲ ፔሎሲን እጅግ የወረደች ፖለቲከኛ ካሏቸው በኋላ ነው። ናንሲ ፖሎሲ ግን ፕሬዝደንቱን የተሰጠው ድምፅ ስላስደነገጣቸው ሳይሆን አይቀርም ብለዋል።
እንደሚመስለኝ ምክንያቱ የተሰጠው ድምፅ ብዛት ነው። ከሪፐብሊካኖቹ መካከል 2/3 ፕሬዝደንቱ ያደረጉትን ተቃውመው ድምፅ ሰጥተዋል። ምናልባት ያ ይሆናል። ምክንያቱም በጣም አንቀጥቅጧቸው ነበር። በዚያ ምክንያት ነው ስብሰባውን መቀጠል ያልቻል ነው። ያለውን እውነታ ገና ማወቃቸው ነበር።
ሪፐብሊካን የምክር ቤት አባላት ደግሞ ፔሎሲን ስብሰባውን ጥለው መውጣት አልነበረባቸውም በማለት ወቅሰዋል። የተወካዮች ምክር ቤት ዳጣን ሪፐብሊካን መሪ ኬቪን መካርቲ አንዱ ናቸው።
When there is a time of crisis, leaders should stay whether they like what is said or not.
በቀውስ ወቅት መሪዎች የተባለውን ነገር ቢወዱትም ባይወዱትም መቆየት አለባቸው። ቆይተው ለችግሩ መፍትሄ ለማግኘት መስራት ነው ያለባቸው።
የሆነ ሆኖ የህዝብ እንደራሴዎች ፕሬዝደንቱ ውሳኔያቸውን እንዲቀለብሱ እያሳሰቡ ቢሆንም ሶሪያ መሬቱ ላይ ያለው ሁኔታ ግን ተቀያይሯል። የሶሪያ መንግስት ኃይሎች ከኩርዶቹና ከሌሎችም ታጣቂ ሚሊሺያዎች ጎን ተሰልፈው ከቱርክ በኩል እየገፋ ያለውን አጥቂ ጦር ለመመከት እየተዋጉ ናቸው። ማክሰኞ ዕለት ማንቢጅ የምትባለው ከተማ የገባው የቱርክ ኃይል ትናንት ማታ ስትራቴጂያዊዋን ኮባኒ ከተማን ተቆጣጥሯል። ሩሲያ በበኩሏ በቱርክና በሞስኮ በሚደገፉት የሶሪያ ኃይሎች መካከል ውጊያ እንዳይቀሰቀስ በቁርጠኝነት እከላከላለሁ ስትል አስታውቃለች።
ግናለሁ ቆንጂት ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። አዲስ አበባ ላይ በ19 እና በ25 ሜትር ባንድ አጭር ሞገድ ነው ዝግጅታችን እየተከታተላችሁ ያላችሁት። በናይል ሳትም ቪኦኤ 24 ላይ እንገኛለን። በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገኙን ትችላላችሁ። በተጨማሪም በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤች ኦ አር ኤን ዶት ኤም ኦ ቢ አይ ብላችሁ በእጅ ስልኮቻችሁ ልታገኙን ትችላላችሁ። ወይም ከአፕ ስቶርና ከፕሌይ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጠይቁ አፓችንን ጭናችሁ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። ከዚህ ከመደበኛው ስርጭታችን በተጨማሪ በ49 ሜትር ባንድ አጭር ሞገድም ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፍላችሁን ጋቢና ስርጭታችንን እንድታደምጡ እንጋብዛለን። የምሽቱ ስርጭት የአየር ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያን አልሳንቶስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ለምሽቱ ሶሎሞን አባተና
ቆንጂት ታየነን።
አሁን ወደ ተከታዩ ቅንብር ነው የምናልፈው።
በኢትዮጵያ በህገወጥ የሰዎች ዝውውር ላይ ተሰማርተው የተገኙና ጥፋተኛ የተባሉ ወንጀለኞችን ለመቅጣት የሚያስችል ጠንካራ ረቂቅ ህግ ተዘጋጅቶ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ጽዮን ግርማ የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽንስ ዲሬክተር አቶ ዝናቡ ቱኑን አነጋግራ ተከታዩን ዘገባ አሰናድታለች።
የጠቅላይ አቃቤ ህግ ጽህፈት ቤት ቃል አቀባይ አቶ ዝናቡ ቱኑ ሰዎችን የመነገድ፣ በህገ ወጥ መንገድ የማሻገር የስራ ስምሪት ወንጀልን ለመከላከልና ለመቆጣጠር የተረቀቀው ረቂቅ አዋጅ በወንጀሉ ጥፋተኛ ሆኖ በሚገኝ አካል ላይ ጠንከር ያለ የቅጣት አንቀጽ እንደተካተተበት ተናግረዋል።
ከለም የውጭ ሀገር የስራ ስምሪትን ጋር ተያይዞም ያሉትን ወንጀሎችን ለመቆጣጠርና ለመከላከል የወጣ ነው። በዚህኛው ድንጋጌ ውስጥ ቀድሞ ከነበረው የዚህ ማዕቀፍ የተሻለ ሁኔታ፣ በተለይ በዚህ የወንጀል ድርጊት የተሳተፉ አካላት ተገቢ ቅጣት ሊያገኙ የሚችሉበት ሁኔታ ታሳቢ ተደርጎ የቀረበ ነው። ቅጣት መጠኖቹ በርካቶቹ ናቸው የተባለው እየጸደቀ አይደለም። ሰው ተዋይቶ መጨረሻ ስጽድቅ ይህን የሚያክል ቅጣት ድንጋጌ ይዟል ብሎ ማንሳት ይቻላል። እንደ ጊዜው ግን በርካታ ቅጣት መጠኖችን የያዘበት ሁኔታ አለ። የእስራትን የገንዘብ ቅጣትን ጭምር የያዘበት ሁኔታ አለ።
አቶ ዝናቡ የቅጣት መጠኑን ማጠናከርና የህግ ማዕቀፉን ማሻሻል ያስፈለገው በሀገራቸው ላይ ሰርተው ራሳቸው ተለውጠው ሀገራቸውን መለወጥ የሚችሉ ወጣቶችን የሚነግዱ ህገ ወጥ ሰዎችን ለመቅጣት ነው ብለዋል።
ዋነኛው ምክንያት ከቅርብ ጊዜ ወዲህ በርካታ አምራች የሆኑ የሀገራችን ወጣቶች በተለይ በደላሎችና በህገ ወጥ የድንበር አሻጋሪዎች አማካኝነት ከሀገር እንዲወጡ የማድረግ በዚህ ምክንያት ለከፍተኛ እንግል፣ ለስቃይ፣ አልፎ ተርፎም ደግሞ ለሞት፣ ለበርካቶች ህይወት መጥፋት ስነ ልቦና ችግርን ተመልሶም በሀገራቸው ውስጥ በተሻለ ሁኔታ መንቀሳቀስ ወደሚያስችሉበት የአካል ጉዳት እየተደረጉ ያሉበት ሁኔታ ነው አለው። ይሄ የህገወጥ ጉዞ በተለይ ድንበር የሚሻገር ወንጀሎች ከጊዜ ወደ ጊዜ ረቀቅ በሆነ ሁኔታ እየተበራከተ የመጣበት ሁኔታ አለ። ይህ መግታት ካልተቻለ አሁን ሀገሪቷ ያላት አምራች ኃይል በዚህ አይነት አስከፊ በሆነ ሁኔታ በየጊዜው እየተቀጠፈ ያለበት ሁኔታ ስላለ ይህን ማስተካከል መቆጣጠር ወሳኝና ጊዜውም የሚጠይቀን ሁኔታ ላይ የተገኘንበት ሁኔታ መሆኑ አንዱ ምክንያት ያደርጓል። ሁለተኛው ከዚህ በፊት በእንደዚህ አይነት ወንጀሎች ውስጥ ተሳትፎ በተለይ ወጣቶችን በደላሎችና ህገወጥ በሆነ ሁኔታ ሲያሸጋግሩ የነበሩ በወንጀሉ የሚጠረጠሩ አካላትን በፍርድ ቤት ሂደት በሚኖረው ክርክር ላይ እንቅር ያለ አስተማሪ የሆነው የቅጣት ውሳኔ ካለመኖሩ ጋር ተያይዞ የድፍረት በቀላሉ እንወጣለን የሚል እሳቤዎችን በሚያዝ ከወንጀሉ ያለመታረም ጉዳዮች በስፋት እየተስተዋለ ያለበት ሁኔታ ነው አለ። ስለዚህ ይህን መከላከል ይጠይቃል ነው።
አቶ ዝናቡ እንግዲህ እነዚህ በህገ ወጥ መንገድ ሰዎችን የሚያዘዋውሩ ሰዎች መገኛ ኢትዮጵያ ብቻ አይደለም። ከድንበር አካባቢ ጀምሮ ብንነሳ ጅቡቲ፣ ሶማሊያ፣ ሳውዲ አረቢያ፣ በአጠቃላይ የመካከለኛው ምስራቅና አፍሪካ ውስጥ ጨምሮ ከዛም ከፍ ይላል ይሻገራል እና በዚህ ህግ መቆጣጠር የሚቻለው ደግሞ ኢትዮጵያ ውስጥ ያለውን ብቻ ይመስለኛል። እና ከሀገር ውጭ ያሉትን እንዴት ትቆጣጠሯቸዋላችሁ? ይህንን ብቻ በመቆጣጠር
አንዱ እንደተባለው ህገወጥ ዘዋዛሪዎች እና ደላሎቹ መሰረታቸው ሀገር ውስጥ ብቻ አይደለም። ሰው ሰንሰለት ነው አለው። ከዛው ከመንደር ጀምሮ ከገጠሪቱ ሀገራችን መሀል ከተማ ዘን ወደ ድንበር ጥግ ላይ ፋይናሊ ደግሞ ከሀገር ውጭ በድንበር ተሻግሮ የምንቀሳቀስ አይነት ሰንሰለት አለ። ሰው ይህን ሰንሰለት መከላከል የሚቻለው በአንድ ሀገር አቅም ብቻ ሊሆን አይችልም፣ ይታወቃል። ስለዚህ እነዚህ አይነት ችግሮችን ለመቅረፍ በእኛ ደረጃ በሀገር ደረጃ የተጀማመሩ በርካታ ተግባራቶች አሉ። አንደኛው ጉዳይ በድንበር አካባቢ በተለይም በእኛ አጎራባች ሀገራቶች አካባቢ ላይ ያሉ ሀገራት ጋር በጋራ እነዚህ አይነት ወንጀሎችን ለመከላከል የሚያስችል ስምምነቶችን፣ መግባባቶች እየተፈጠሩ ያሉበት ሁኔታ ነው ያለ። በርካቶችም ተፈጥሯል ተብሎ የሚወሰድ አለ። እሱ ነው አንዱ ተሸጋጋሪም ስለሆነ እነዚህ ጉዳዮች ሁለተኛው እንደዚህ አይነት ችግሮች ወንጀሎቹ እንዳይገጥሙ በተለይ ህጋዊ የሆነ የስራ ስምሪት ሂደቶቹ የሚመረባቸው አግባቦችን መፍጠር ይጠይቃል። ከእሱ ጋር ተያይዞም በመንግስት ደረጃ በተለይ መሰረተኛ ማህበራዊ ጉዳይ አካባቢ እየተሰራለው ትልቅ ስራዎች አሉ። ሰው እነዚህ ጉዳዮች ወንጀሉን የመቀነስ በሌላ በኩል ደግሞ ቅድም ባልኩት የጎረቤት ሀገራቶች በጋራ በሚኖረን የጋራ ስምምነቶች ደግሞ የሚጠረጠሩ አካላትን ለተገቢ ህግ እንዲቀርብ የማድረግ ስራዎችን በጋራ መስራት ይጠይቃል እና እሱን ተቀናጅቶ መስራት ስራዎች ላይ ያለንበት ሁኔታ ነው ያለው።
እንግዲህ አሁን ወደ ህዝብ ተወካዮች ምክር ቤት ቀርቦ ለህግና ጉዳዮች ዲሞክራሲያዊ ቋሚ ኮሚቴ ተመርቷል። ከጸደቀ በኋላ ደግሞ ኢትዮጵያ ውስጥ እንግዲህ አስቸጋሪ ከሚባሉት ነገሮች አንዱ ህጉ ሳይሆን ህጉን የሚያስፈጽመው አካል ጠንካራ አለመሆን ነው በሚል ይተቻል። ይሄ ደግሞ ጠንካራ የሆነ አስፈጻሚ አካልን የሚጠይቅ ህግ ነው እና አስፈጻሚውን በተመለከተ የተደረገበት ውይይት አለ?
እውነት ነው። ትልቁ ነገር የህጉ መውጣት ብቻ አይደለም እነዚህን ችግሮችን ሊገታ የሚችለው። በአንድ በኩል የህግን የሚያስፈጽም አስፈጻሚ አካላት አቅምና ጥንካሬ በወንጀሎቹ ላይ የሚኖረው ኮንሰርን በጣም በትክክለኛ መንገድ ላይ ሆኖ በተገቢ ሁኔታ ህጉና ህጉ በሚፈቅዱ አማካኝነት እነዚህን ወንጀል ለመከላከል የሚደረገው እንቅስቃሴ ላይ የዚህ አካላት አቅም ይጠይቃል። በሌላ በኩል ደግሞ የህብረተሰባችንን አመለካከት መለወጥ ማስተካከል ይጠይቃል። ሰው ከአስፈጻሚ ጋር ተያይዞ የአስፈጻሚዎችን አቅም የመገንባት ይህን ስራ የሁሉም አካላት ስራ እንዲሆን አድርጎ ወስዶ ሚኒስትሪን አድርጎ የመስራት ጉዳዮች ጉዳዮች ላይ የሁሉም አስፈጻሚ አካላት አቅም ነው የሚሆነው። በዚህ ላይ በትብብር በጋራ መድረክ አሉ። በዚህም በእነዚህ አይነት ንቅናቄ መድረኮች በሀገራችን የምንጀምራቸው ንቅናቄ መድረኮች አሉ። በእነዚህ አይነት መድረኮች ተጠናክረው የመውጣትና የወንጀል አስከፊነቱን የመረዳት ጉዳዮች ላይ ተደጋጋሚ ለአስፈጻሚ አካላት የሚሰጠው ስልጠናዎች ይኖራል ተብሎ ይጠበቃል። ሰው በሱ ላይ አብረን የምንሰራ ጉዳይ ነው። ሰው ለመለወጥ የሚያስችል አቅም አለን። ለመለወጥ የሚያስችል በጣም ለመሆነች ጠንካራ የሆነች ሀገር አለችን። ሰው በዚህ ሀገር ላይ መክበር ይቻላል፣ መስራት ይቻላል የሚል አመለካከት ማምጣት ነው። በወጣቱም ላይ ይህን ስራ መስራት ይጠይቃል። ከዚህ ጎን ለጎን ወጣቱ ደግሞ በተደራጀ መልኩ ሀገር ውስጥ መስራት የሚያስችል የስራ እድል ፈጠራዎች ላይ በስፋት መስራት የሚጠይቅ ጉዳዮች ይኖራሉ። እነዚህ ጠንክሮ መሄድ ያለበት ጉዳይ ነው። የህግ መውጣቱ ብቻውን ችግሮቹን ይቀርፋል ተብሎ መወሰድ አይደለም። በህብረተሰብ ዘንድም በአስፈጻሚ በኩልም ራሱ በወጣቶቹም ላይ መሰራት የሚገባ ግንዛቤ ማስጨበጥ ስራዎች ላይ ትኩረት ተደርጎ የሚሰራበት ሁኔታ ነው ሊኖር ይገባል የሚል ሀሳብ ያለን።
በጣም አመሰግናለሁኝ። የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ቱኑ ለሰጡ ማብራሪያ
አመሰግናለሁ ጽዮንን። ወደ ተከታዩ ርዕስ እናልፋለን። ዲስታንት ሪሌቲቭስ የሚባል ሰሜን አሜሪካ ውስጥ የሚገኝ ግብረሰናይ ድርጅት አዳማ ለሚገኘው ፈለገ አረጋውያን በጎ አድራጎት ድርጅት የቁሳቁስ ድጋፍ አድርጓል። የአዳማ ከተማ አስተዳደርም ዲስታንት ሪሌቲቭስ ለሰጠው ድጋፍ አመስግኖ ከድርጅቱ ጎን እንደሚሆን ቃል ገብቷል። ሙክታር ጀማል ተጨማሪ አለው።
ዲስታንት ሪላቲቭስ ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማኅበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው ዲስታንት ሪላቲቭስ እንደ ስሙ በርቀት ያሉ ወዳጆቹን እና ዘመዶቹን ለመርዳት አልሞ የተቋቋመ መሆኑንም ከማኅበሩ መሥራቾች አንዱ የሆነው ወጣት አደም አባብያ ለአሜሪካ ድምፅ ገልጿል። ወጣት አደም አባብያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለ መነሻችን ማሰብ በጣም ያማል ይላል። ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ ዓላማ ሰንቀው እንደተነሱ ለአሜሪካ ድምፅ ተናግሯል።
ወደ ዌስት አፍሪካ ሰጥተናል፣ ጋና፣ ናይጄሪያ እና ጃሜካ ሰጥተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አድርገናል። እኛ ምንድነው የሚሰማን? ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቨን ውጭ ሀገር ብንኖር ሩታችን እዚህ ነው እና ሰፖርት ማድረግ አስፈላጊ ነው በእኛ ሀሳብ። እና ስፖርት ለማድረግ በጣም ትልቅ ነገር ነው እና ለእኛ በጣም ደስ ይሆነናል።
ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው ዲስታንት ሪላቲቭስ ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ አረጋውያንና ተማሪዎችን ለሚረዳ ማኅበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለገ አረጋውያን መርጃ ማኅበር ጧሪና ደጋፊ ያጡ አረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ ዲስታንት ሪሌቲቭስን በመወከል ለፈለገ አረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትም በተመለከተ ለአሜሪካ ድምፅ ተናግረዋል።
እንግዲህ በርካታ የሕክምና እቃዎች ጤናን አስመልክቶ ሊጠቅማቸው ይችላል የተባሉትን እቃዎች ማሰባሰብ በአብዛኛው ከሕክምና ጋር የተያዙ ናቸው። አረጋውያኖችን አስመልክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ እርሳስ፣ እንደ እስክሪፕቶ፣ እንደ ባክፓክ እና እንደ ኮምፖዚሽን መጽሐፎች ተልከውላቸዋል። በገንዘብ ቢገመት በትንሹ ከ500,000 ብር አያንስም። በኢትዮጵያ
ፈለገ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምፅ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለገ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል።
እኔ ሲጀመር በሩ ሲከፈት የገባሁ ነኝ። መጀመሪያ 3 ዓመት አራተኛ ያስኩ ነው። አሁን በበሽታም ቢሆን ሐኪም ቤት በረሃብም ቢሆን ሰዓት ጠብቀው ጠዋት ቁርስ ሰዓት ምሳ እራት ልብሳችን ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም የጎደለብን ነገር የለም እስካሁን።
ፈለገ አረጋውያን የአዛውንቶች መርጃ ማዕከል ከአረጋውያኑ በተጨማሪ ልጆቻቸው በአቅም ማነስ ከትምህርት ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል።
እርሳስ ደብተር ሁልጊዜ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንደ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኝም እግዚአብሔር ይመስገን። እንደውም እነሱ ትምህርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክልዎታለን ግዴለውም ትምህርታቸው ብቻ ይሁን ብለው ያውን አንዷ 10ኛ ክፍል አልፋ 11ኛ ነጥብ 3 ምጥታ ትንሽ ያንደኛው አጠር ምትለው አንደኛው 9ኛ ክፍል ነች።
በአዳማ ከተማ ሰፊ ቁጥር ያላቸው አጋጅና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለገ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፍም ገልጸዋል።
ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆም ቱ ሆም አሉ። በዚህ በተከራየነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከነሱ ስር ደግሞ የሚረዱ የአረጋውያን የልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአይምሮ ህሙማን አሉ። በብዙ ህብረተሰቡ በሚፈልገው ክፍተት ሁሉ ህብረተሰቡና መንግስት ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበረ በአቅም በፈቀደ የረዳን ይገኛል። 283 አረጋውያንን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻሪ ብዙ ናቸው። ተማሪዎች በየቀበሌው ነው። 110 ህጻናትን ይረዳል። ይሄ አቅም ስለሌለ ግን ያው ሙሉ ምግብን ሁሉ ነገር ሸፍኖ አይደለም።
ዲስታንት ሪሌቲቭስ ለፈለገ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈልጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል።
የፈለገ አረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበጎ አገልግሎት ስራዎችን የተለማመዱበት ማህበር ነው ብሎ መውሰድ ይቻላል። አሁን የተረዱ ያሉት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። ከዚህ ማህበር ጋር ተያይዞ ያሉትን ችግሮች ከሚመለከተው ጋር ተወያይተን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልጽላችሁ እፈልጋለሁ። አመሰግናለሁ።
ፈለገ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር ለዘገባው። ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው።
ቤልካሽ ቴክኖሎጂስ መቀመጫውን አዲስ አበባ ላይ ያደረገ የፋይናንስ የጤና ዘርፎችን የሚያግዝ ስራ ፈላጊዎችን የሚደግፉ የእጅ ስልክ አገልግሎቶችን የሚሰጥ ነው። ድርጅቱ የበለጠ የሚታወቀው ሄሎ ካሽ በተሰኘው አገልግሎቱ ነው። የድርጅቱ ምክትል ኃላፊ አቶ ዘውዱ አሰፋ በዛሬው የሳይንስና ቴክኖሎጂ መሰናዶ እንግዳችን ሆነው ያመሻሉ። ከሀብታሙ ስዩም ጋር ነው የሚያመሹት። ሄሎ ካሽ የተሰኘውን አገልግሎት ይዘት ከሚያብራሩበት ይጀምራሉ አቶ ዘውዱ።
ሄሎ ካሽ ማለት የሞባይል ቴክኖሎጂን ተጠቅሞ ገንዘብ ማዘዋወር፣ የሞባይል ካርድ ወይም ኤርታይም መግዛት፣ ክፍያ መፈጸም፣ እነዚህን የመሳሰሉትን ሰርቪሶች መስጠት ይቻላል። ግን ዋናው ምንድን ነው? ሄሎ ካሽ ይህንን እኛ የምንሰራው ከፋይናንሻል ኢንስቲትዩሽን ማለት ከባንኮች እና ከማይክሮ ፋይናንስ ጋር ሆነን ነው ለእነሱ ነው ይህን ፕሮዳክት የምንሰጣቸው።
ከገንዘብ ነክ ተቋማት ጋር
ትክክል። እነሱ ደግሞ ይህንን ቴክኖሎጂ ተጠቅመው ለካስተመሮቻቸው ይህንን ፕሮዳክት ያስተዋውቁና እንዲጠቀሙ ያደርጋሉ ደንበኞቻቸው ነው።
በጤና በገበያ ጥናትና በመሰል ጉዳዮች ላይም እንደሚሳተፍ ተቋማችሁ ሰምተን ነበረ።
እርግጥ ነው የናን በተመለከተ ሄሎ ዶክተር የሚባል ሰርቪስ አለ። ይሄ ሄሎ ዶክተር ማለት እንግዲህ እንደዚሁ ሞባይልን በመጠቀም ዶክተሮቹ ሜዲካል አድቫይስ የሚሰጡት ነው ለሰው ማለት ነው። ይህንንም የሚደረገው ሰዎቹ እንግዲህ ክፍያቸውን እችን እንደ አድቫይዙን ለመውሰድ ክፍያቸውን እንደ ሰብስክሪፕሽንም ሆኖ የሄሎካሽን ክፍያ ተጠቅመው በባንካቸው በኩል እየከፈሉ ይህን ሰርቪስ የሚጠቀሙበት ነው። ሌላው ደግሞ እንደዚሁ ሄሎ ሶላር የሚባል የሶላር ፓነል ቻርጀር እስከ ቲቪ ድረስ የሚደርስ ሰዎች አቅማ የማይፈቅድላቸው ይሄ ኦፍ ግሪድ የሚባለው መብራት የሌለበት ሩራል የሆነ ኤሪያ ውስጥ የተወሰነች አማውንት ከፍለው ያንን ይወስዱና ያንኑ ደግሞ በፔመንት እንደዚሁ በሄሎ ካሽን ተጠቅመው ያንኑ ኔትወርክ ተጠቅመው መክፈል እንዲችሉ የሚደረግበት ሰርቪስ ነው። እንደዚሁ ሄሎ ጆብ የሚላል ይሄ ደግሞ ስራን በተመለከተ ነው። ይሄ ደግሞ ሰሪና ቀጣሪና ተቀጣሪዎችን የሚያገናኙበት ፕላትፎርም ነው። ኮል ሴንተር ፕሮቫይድ በማድረግ እዛ ላይ ሰው ደውሎ ራሱን ሬጅስተር አድርጉ ቀጣሪዎቹ ያንን አይተው ዳይሬክትሊ የሚያገኙበትና በአጠቃላይ እነዚህን የሚያገናኙበት ፕላትፎርሞች ናቸው።
እንደተረዳሁት የእናንተ አገልግሎት የእጅ ስልክን መሰረት ያደረገ የቴሌኮሙኒኬሽን ዝርጋታና የኢንተርኔት ዝርጋታ ውስጥም ንክኪ ያለው ጉዳይ ነው። ኢትዮጵያ ውስጥም ብቻ አይደለም፣ በብዙ የአፍሪካ ሀገራት የቴሌኮሙኒኬሽን ዝርጋታው የኢንተርኔት ሽፋኑ ያን ያህል የሰፋ አይደለም። ስራችሁን ለማከናወን ይሄ ነገር የተወሰነ ፈተና የለውም ወይ? ይህን በማከናወን ሂደት ውስጥ
ትክክል ነው የቴልኮ ችግር ይኖራል። ግን ዋናው ምንድን ነው እኛም እዚህ በቆየንበት ሰዓት ብዙ ቴክኖሎጂ ዲቨሎፕ የሚደረጉት ይህንን ምንድነው ታስቦ ነው። አሁን ለምሳሌ ብዙ የምንሰራቸው ቴክኖሎጂዎች ኢንተርኔት ዲፐንደንት አይደሉም፣ ኢንተርኔትን አያስፈልጋቸውም። እርግጥ ነው ብዙ የምንሰጣቸው ሰርቪሶች ግን ኢትዮ ቴሌኮም ማለት አንድ ሰው ስልክ መደወል የሚችልበት አካባቢ እስከሆነ ድረስ እነዚህን ሰርቪሶች ማግኘት ይችላል። የምንሰራቸውን ቴክኖሎጂዎች ሁልጊዜ ይሄ ምንድን ነው የሚባለው ኦንላይን እና ኦፍላይን የሆነ
የኢንተርኔት አገልግሎት ቢኖርም ባይኖርም የሚሰራ አገልግሎት።
ትክክል። እንዲያውም ብዙ ኢንተርኔት እንዲያውም እንደምታውቁት አሁን ከበረጁም እየተሻሻለ ቢመጣም ከከተማ ግን ወጣ በምንልበት ጊዜ አስቸጋሪ ነው። የስልክ ግን የትሪጂም ሆነ የቱጂ ካቨሬጅ ከኢትዮጵያ ከአዲስ አበባ ሲወጣ በብዙ አካባቢ ካቨሬጅ ስላለ ያንን ቴክኖሎጂ ተጠቅሞ የእነዚህ ሰርቪሶች የሚገኙበትን ነው ምን ፎከስ አድርገን የምንሰራው። ብዙ ፕሮዳክት የምናወጣው ይህንን ግንዛቤው በመክተት ነው።
አድማጮች፣ ከመሰናበታችን በፊት አጠር ያሉ ማጠቃለያ ዜናዎች እናሰማ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከቱርኩ ፕሬዚደንት ሬቼፕ ታይብ ኤርዶዋን ጋር አንካራ ላይ ከተወያዩ በኋላ ቱርክ ኩርዶቹ ላይ የከፈተችውን ጥቃት የተኩስ አቁም ማቆም ስምምነት ላይ ተደርሷል ብለዋል። የሞዛምቢክ ብሔራዊ የምርጫ ኮሚሽን ቃል አቀባይ ባለስልጣናት የጠቅላላ ምርጫውን ውጤት ከነገ አርብ ጀምሮ መግለጽ ይጀምራሉ ብለዋል። ፓውሎ ኪዩኒካ በተጨማሪም ኮሚሽኑ ምርጫውን ከታዘቡ አገር በቀልና ዓለም አቀፍ ታዛቢዎች በሰማው የመጀመሪያ ሪፖርት ተደስቷል ነው ያሉት። ታዛቢዎቹ ምርጫው ጦርነት ይቅርታ ታዛቢዎች ምርጫው ስርዓት ባለው መንገድ የተደራጀ የተፈጸመውም ግልጽና በተአማኒ መንገድ መሆኑን ነው የተናገሩት ብለዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።